ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ እሁድ ምሽት ሰኔ 26/2014 የጋቢና ዝግጅት ጀመረ። አብራችሁን ካመሻችሁ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ከደግሞ ብትሰሙ መልካም ናቸው ያላችሁን ዘገባዎች መራርጠን ይዘንላችኋል። የደግነረመው መሰናዶን የምራው ኤልያስ አስማረ በቅንብሩ አብረናችሁን ቆያለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ወጣቶች ከቤተሰብ ከመምህራን ለየት ብለው በሚስጥራዊ መንገድ ለመግባባት እንዲሁም ለሹፈትና ለጨዋታ ሲሉ የተለያዩ ቃላቶችን በየጊዜው ፈጥራሉ። እነዚህ ቃላቶች ታዲያ በተለምዶ ያራዳ ቋንቋ ይሰኛሉ። እነዚህን ቃላቶች ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረች ወጣትና ያራዳ ቋንቋ ደግሞ ምን እንደሆነ ለመረዳት በዚህ ሳምንት ውስጥ ረዳት እንግዳ ጋብዤ ያስተናዳው ዘገባ ቀጥሎ ይቀርባል። ትላንት ኮሶ ጠጣው ዛሬን መረረኝ እስቲያራዳ ለውጣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ ያሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጅት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት ያራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ በየሰፈሩ በየክልሉ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከ30 አመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊዮን በመጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር።
አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙት አሉ። የገበያ ቦታ ብለው የሚተረጉሙት አሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ እየሰፋ የሄደ ራሳቸው ሚስጥር ለማውራት ከአካባቢያቸው ካሉ ሰዎች ከፖሊሶች ሊሆን ይችላል፣ ከጸጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ። በዚህ ባራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ ማህሪ ዘመላክ ይባላል። ለዛው እናንተ ሀገር አሜሪካ ሚኖር በፊት የኔ ተባሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ በዚህ ባራዳ ቋንቋ ላይ። ሌሎችም የጻፎች ጽሁፍ አለ እና ምንድነው አነሳሱን እድገቱን አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬት፣ ሌጎስ ቢኬት ወይም ጆሃንስበርግ ቢኬት አሉ እንዲህ አይነት የከተሜ ቋንቋዎች። እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን የምንተረጉመው አሁን ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣብልጥ የሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶቹ ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና፣ ከብልጥነት፣ ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ፣ በዛ ሱስ የተጠመደ እንደዛ አይነት ትርጉም የሚሰጡት አሉ ጥናቶች ላይ እንደሚመለከተው።
ይሁን እንጂ ያራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ ፕሮፌሰር ዘላለም።
እንግዲህ ያራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ተራታሪ ነው። ያራዳ ቋንቋ ያራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች፣ የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አራዳነን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። ምንች
አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራምና በፌስቡክ ላይ እያሰባሰቡ ከነትርጓሚያቸውና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከአመታት በፊት በገጠማትና ጥያቄን ባጫረባት ቃል የተነሳ አራድኛ የተሰኘ ገጽ ያው ልታደርግ ትችላለች።
የመጀመሪያ ያሰብኩት ከአራት አመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሰማና ከዚያ የመጣው ይሄ ቃል ማን የፈጠረው ምን ማለት ነው ራሱ የሚለውን ሁሌ ግራም ያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንዴት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና ብዙ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረጉ ሁላችንም መግባባት እንችላለን ብያስቤ ነው።
ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች።
በጣም ብዙ አዲስ ቃላት ሁሉ የሚፈጠራሉ እና ሁሉንም መከታተል ራሱ ከባድ ነው። ይሄኛው እኔ አሁን ምሰራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ስገናኝ እጠይቃለሁ፣ የምታውቁት ቃል አለ ወይ የሰማችሁት አዲስ ነገር ወይ እነሱ ራሳቸው ዝም ብለው ካሉትም ምን ማለት ነው ከየት የመጣ ይመስላችኋል ብዬ እጠይቃለሁ። ለምሳሌ የሆነ ቃል ሰሚና ሰዎች ነግሩሻለሁ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጨርቆስ ነው እንደዛ ታውቃለህ ብዙ ጊዜ እና ከአኗኗራችን የሚመጣ ነው።
ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ።
በአማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊ መገናኛ ብዙሃን የሚጠቀሙትን ብዙ አላይም፣ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው። ለምሳሌ እነሱ ፍሪክ፣ አርበኛ፣ ጀለስ፣ ፍንዳታ፣ ቢጫ፣ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደ ተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጂነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስላል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል።
ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከተበው ማቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑና ሰዎችን ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዮሐንስ ኃይሉና ሆሄያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች ሃስኪ የተሰኘ የኃይልና ቴክኖሎጂ ድርጅት አቋቁመዋል። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ንድፈው በመቅረባቸው ሚዚያመት የቶታል ስታርታፕ የፈጠራው ድርጅት ተሸላሚ መሆን ችሏል። ሁለት ወጣቶች በተለያዩ በመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማቶችን አግኝተዋል። ሀብታሙ ስዩም ወጣቶችን አግኝተው በሳምንት ተነጋግሮ ነበር። ስላጀማመራቸው ይሁን ንስ አስቀድሞ ይነግረናል።
የአራተኛ አመት ተማሪዎች ያላን ኢንተርንሺፕ ወጣን ነበር። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የማሽን ትሬን የማድረግ ድል ተጥሞን ነበርና በቲ ብሬክ ጊዜ ያገኘ ጥያቄናቸው ማች ግሮች አሉባችሁ ምን ችግር ያጋጥማችኋል ብለን ጠየቅናቸው። የነሱን ምላሽ የቡና ገለባ በጣም ክምር አለ ይበሳብሳል ይከታል ይላችሁን ያውቁናል እንት በተስተን እኛ በጣም ደስ ይላል የሚል አይነት ምላሽ ከነሱ ተቀበልን። ኦኬ ብለን ሪሰርችን ሳጀመር እዛ ኤሪያ ላይ ከዛ የተወሰኑ ነገሮችን አነበብን። አይ ዶስ ከ280 ሺህ ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት። አለም ደረጃ አምስተኛ ደረጃ ላይ የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው። ስለዚህ እንደምን ወደ መፍትሄ እናመጣለት ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄር ነው የመመረቂያ ጽሑፍ ተደረገው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ የታርን ያለ ነው ማለት ነው።
የእናንተ ቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነውና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላርግና ምናልባት ወደኋላ ምን እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይሄን በሚገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨት ጭስ ቤቱን እየሞላው ያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም ያን ይሄን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ 4 ሚሊዮን ሰዎች በአመት በአለም ዙሪያ ይሞታሉ። ይሄ ቁጥር ከኤችአይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይሄን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50 ሺህ ሰዎችን ይገላል በአመትና ይሄንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይሄ ምድጃ እንጨትን ብናነድበት ከሰልም ብናነድበት ሌሎችም እኛም እናመርታቸውን ፔሌትና አፕሊኬቶችን እነዚህ እንዲተሻሻሉ የክሰል እንትብሎችና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሸንሲ በ90% ይጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽ ካርት የሚገፋ ጋሪ ሰርተናል። እሱም በዚሁ የጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው። ከኢነርጂን ሴቭ ከማድረግ አንጻርና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ፣ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን። በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጪ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ሕይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሐሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅለል አድርገህ አስረዳን።
ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን፣ ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የሚሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሄያ ጠቅለል አድርገን ንገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይሄ ምንድነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈተን ነው ወደፊት መሄድ ያለብን ብለን እናምናለን እና እንደ ማንኛውም አይነት ነጋዴ አንድ ነገር ከውጭ አምጥተን ከዛ አባስተን የሆነ ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይሄን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ ማሽን የሚባለው ያው ከተለያዩ ፕሮዳክቶቻችን ማከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቀርብ የሚያክሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያውቃል እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነው ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም አይደለም የምንሰራው ማለት ነውና ወደፊትም በዚህ ነው መቀጠል የምንፈልገው። ለቀጣዩም ትውልድ ለቀጣዩም ለወጣቶቻችን ለታናናሾቻችንም ይሄን ማሳየት ስለምንፈልግ ማለት ነው።
ዮሐንስ ወደ አንተ ልመለስ። ያንድ ምርት ወይንም ያንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የናንተን እቃዎች የናንተን ምርቶች የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ?
ይሄ እንግዲህ አይ ፕሮዳክቶች በጣም በርካታ ሰዎች ፈልጉታል። ስለ ሐሳቡ በመናወራበት ጊዜ ራሱ ይሄንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ከሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ በከተማ ላይ ደግሞ በጣም ስለማይገኝ ከሰል እና ማገዶ እንደልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ አለ። ንጽህናው ንጹህነቱ ለብዙ ሰዎች ትልቅ ችግር ነውና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው። ክሊን ከመሆኑ አንጻር ማለት ነው።
ከመላየታችን በፊት ስለመጪ ዘበል እቅዳችሁ ንገሩኝ።
ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆነንን ማሽን እያመረትን ያለ ነው። ከቃሊቲ ባለው ወርክሾፕ ፓርትነር አገል እንደምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቀዳለን። በአጭር ጊዜዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ አመት መጀመሪያ ላይ ይሄን እነዚህን ፕሮዳክቶች በስነ ስርዓት ወደ ገበያ ለማስገባት ነው እቅዳችን። ይሄ አሁን በእስካሁን ባገኘናቸው ሽልማቶችና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ አመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል፣ የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረትና በብዛት ለመስራት እናስባለን።
ሆሄያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭን ያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ይግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሁንላችሁ።
የመጨረሻው ዘገባችን ላይ ደርሰናል። ኢትዮጵያዊው ከ30 የዓለም የህዋ መሪ ወጣቶች መካከል አንዱ ሆኖ ተመርጧል። በቅርቡ ከመቀለ ዩኒቨርሲቲ በሜካኒካል ምህንድስና የተመረቀው ትንሳኤ ዓለማየሁ ባሳለፍነው ሳምንት የዓለም አቀፉ የጠፈር ምርምር ፌዴሬሽን ተስፋ ከተጣለባቸው 30 የህዋ መሪዎች መካከል አንዱ አድርጎ መርጦታል። ትንሳኤ ራሱን ከሚያስተዋውቅበት ቆይታችን ይጀምራል።
ስሜ ትንሳኤ ዓለማየሁ ይባላል። ሜካኒካል ምህንድስና ከተመረቀው ጊዜ ሆነኛል። ከዛ በተረፈ ግን በስፔስ ኔሽን አድቫይዘሪ ካውንስል የአፍሪካ ሪጅናል ኮኦርዲኔተር እየሰራሁኝ ነው። ከዛ በተጨማሪ ለተወሰነ ወራት በኢንተርናሽናል ስፔስ ዩኒቨርሲቲ ለሚያዘጋጀው የስፔስ ስተዲስ ፕሮግራም ለሚባለው የሶስት ወር መርሃ ግብራቸው ሎጂስቲክ አሳንቶኝ እየሰራሁኝ እንግዲህ ፖርቹጋል ልዝበን እገኛለሁ።
እንግዲህ አሁን ደግሞ የዓለም አቀፍ የአስትሮኖቲካል ፌዴሬሽን ከ30 እየበቁ ካሉ የህዋ መሪዎች መካከል በ22 መርጠዋል። በቅድሚያ እንኳን ደስ አለ። ይሄ ማለት ምን ማለት ነው?
ያው አንድ ሰው እንዲያቅም ፈልገው ነገር ምንድን ነው? እንደው ስሙም ራሱ ነው የሚለው ኢመርጂንግ ስፔስ ሊደር ስለሆነ ያው ተስፋ የተጣለባቸው እንደማለት ስለሆነ ገና ነው አልደረስንም። በጣም ብዙ የሚቀር ነገር አለ ግን ጥሩ መስመር ላይ ናችሁ ለማለት ብዬ ነው የተረዳሁት። መቼስ ያው ይታወቃል በጣም ያደገ ያለ ዘርፍ ነው። በጣም ከተለያዩ ሀገራት ከተለያየ ዘርፍ ያሉ ሰዎችን አካቶ ያንቀሳቀሰ ያለ ነው። ያለፈው ዓመት ወደዚህ ወር አካባቢ ይመስለኛል እንዲሁም አንድ ወር በፊት እንደዚህ የአፍሪካ ከሰላሳ ዓመት በታቸውን ስፔስ ኢንዱስትሪ ሰዎች የሚል እድሉን አግኝቼ ነበረ 10 ሰዎች ውስጥ ለመካተት። ዘንድሮ ደግሞ እንግዲህ ያው ዓለም አቀፍ የሆነውን እውቅና ሰጥተውኛል ማለት ነው። ያው በመሰረቱ ይሄ እድሉ ምንድን ነው የሚሰጠን? አሁን መስከረም አጋማሽ አካባቢ ፓሪስ የሚዘጋጅ አንድ ኮንፈረንስ አለ። እኔ የሚሰራበት ድርጅት እና እንደገና ደግሞ የፌዴሬሽኑ የሚያዘጋጃቸው ኮንፈረንሶች አሉ ጎን ለጎን። እነዛን ትይዩ ነው እንድንሳተፍ የተጋበዝ ነው። በዛ ኮንፈረንስ ላይ እስካሁን ለምሳሌ 2 ፔፐሮች አሉኝ የማቀርባቸው ሪሰርች ፔፐሮች። አንድ ላይ ተሰባስበን ልምድ የምንለዋወጥበት መድረክ ነው ማለት ነው ለኛ።
በጣም ብዙ እንቅስቃሴዎች ያደረክ ነበረ ኢትዮጵያም ውስጥ በዚህ በህዋው ዘርፍ እንደውም ወጣቶች እንዲሳተፉበት ለማድረግ መነቃቃትም የተፈጠሩ ሰዎች መካከል አንዱ ነህ። አሁን ላይ ያለው እንቅስቃሴያችሁ ያለው ነገር ምን ይመስላል?
አሁን ያለኝ ኃላፊነት ያው በአህጉር ደረጃ ስለሆነ እውነት ለመናገር ከዚህ እንደነበረው አጠንክሬ በኢትዮጵያ ውስጥ ያለው ነገር ያው ለመያዝ ኃላፊነቱም አይፈቅድልኝም። ነገር ግን ያው በኢትዮጵያ ስፔስ ሳይንስ ሶሳይቲ በኩል አሁን ያለው ማመራር በጣም ጠንካራም ስለሆነ ባለው አቅም በተለያየ ጊዜያት የተለያዩ ዩኒቨርሲቲዎች በአዲስ አበባም ሳይወሰን የሆራም ለማም እየሄዱ አንዳንድ ያለው የጸጥታ ሁኔታ እንዳለ ሆኖ ግን ያው ብቻ በተቻለ መጠን ወጣ እያሉ ሃይስኩል ተማሪዎችንም ዩኒቨርሲቲም ላይ የተለያየ መርሃ ግብራትን እያዘጋጁ ዝግጅቶችን አካሄዳሉ፣ ሰዎችን ያስተምራሉ። ከዛ በተጨማሪ ደግሞ በቅርቡ እንግዲህ ተስፋ አደርጋለሁኝ እኔ የምሰራበት ድርጅት የኢትዮጵያ ስፔስ ሳይንስ ሶሳይቲ እና አንድ ደግሞ አሜሪካ የሚገኝ አንድ ሌላ ትልቅ የስፔስ ካምፓኒ አንድ ላይ በትብብር የምንሰራው ነገር አለ፣ እንሰራለን ብለን ያሰብነው ነገር አለ። አንድ ተሰርቶ የሚያልቅ አይደለም። ትውልድ መቅረጽ የመኮስኮስ ነገር ስለሆነ ከስር ከስር የመጣውን ሁሉ ማብቃት ነው። ስለዚህ አንድ ዓመት ላይ አንድ ሮቤል ነበር የነበረን። አሁን በጌሱን አይተው ደግሞ ራሳቸው መነሳሳት ፈጥሮባቸው ብዙ ልጆች አግኝተናል። እኛም ከምናቃቸውን በጣም ብዙ ልጆች አሉ።
እንደ አፍሪካ በአህጉር ደረጃ ደግሞ የተለያዩ እንቅስቃሴዎች እያደረክ እንደሆነ ጠቅሰሃል እና እስቲ ጥቂቶቹ ነገሮች ንገሩኝ።
ያው አንዳንዶቹ ነገሮች የማስተባበር እና በዋነኝነት ለምሳሌ በአህጉር ደረጃ የምናዘጋጃቸው ኦሪጂናል ወርክሾፖች አሉ። እነሱን በተሰለጠ መንገድ እንዲሄዱ ማድረግ ተቀዳሚ ስራችን ብለን የምንሰራው ነው። ዲሴምበር ላይ ያለፈው ዓመት በፈረንጆች አቆጣጠር ሳውት አፍሪካ ላይ በተሳካ ሁኔታ በጣም ትልቅ ወርክሾፕ አካሄደን ነበረ። ከሌላ ስፖን ሳተላይት ሲምፖዚየም ከሚባል ኮንፈረንስ ጋር አንድ ላይ ያይዘን ማለት ነው። ዘንድሮ ደግሞ ሞሮኮ ላይ ለኖቬምበር እየተዘጋጀን በቅርቡ እንግዲህ በ15 ቀን እንደዚህ ጊዜ ውስጥ የደሊጌት ደግሞ እዛ ላይ መሳተፍ የሚፈልጉ ሰዎችን ለመቀበል የምልመላ ወረቀቶችን እናወጣለን። እንግዲህ እዛ ላይ ያው ብዙ ተሳትፎ እንደምናገኝ ተስፋ እናደርጋለን። ያው የኮቪዱ እንደዚህ ሁኔታ ስቲል አሁንም ባይታወቅም ያው እንግዲህ እግዚአብሔር ይፈቅድ እና ነገሮች ቢስተካከሉ ብዙ አመልካቾችን እንቀበላለን ብለን ተስፋ እናደርጋለን። ከዛ በተረፈ ግን በጣም ብዙ ሀገራት በተለያየ መንገድ ብዙ ስራዎችን እያደረጉ ነው። ከዛ መካከል ለምሳሌ ስፔስ ኔሽን አድቫይዘሪ ካውንስል አንድ የግሎባል ሳተላይት ትራኪንግ ኢኒሽቲቭ የሚባል ቡድን መስርቶ በዛ ውስጥ 10 ቡድኖችን መረጃ መቀበያ ሳህን ወይም ደግሞ መቀበያ ስቴሽን እንዲተክሉ የሚያመቻች እድል ፈጥሮ ነበረ። አጋጣሚ እኔም ያለሁበት የኛ ቡድን ከአስር ውስጥ ከተሳሳቱ 6 የሚሆኑት አፍሪካ ውስጥ ናቸው። ከዛ ውስጥ አንዷ ኢትዮጵያ ነች ላይ የኛ ቡድን እኔ ኢትዮጵያ ስፔስ ሳይንስ ሳይንቲስት ያለ የተወሰነ ልጆች ከዛ ውጭ ያሉ አንድ ላይ ሆነ የሚያቋቋመው ቡድን ነበረ። እንግዲህ የኢትዮጵያ የስፔስ ተቋም በሰጠን ፈቃድ መሰረት ያንን የሳተላይት መረጃ መቀበያ አስገብተን አሁን መረጃ እየተቀበልንበት ነው ያለ ነው። አላማው ያው ሰዎችን ማስተማር ነው። ለጊዜው እኛ ራሳችን ገና እየተለማመድ ነው የተማርንበት ነው ያለ ነው።
በጣም ነው የማመሰግነው ትንሳኤ፣ ከአሜሪካ ድምጽ ጋር ለነበረ ቆይታ መልካም ጊዜ እመኝልሃለሁ።
እናንተ አክብራችሁ ስለጋብዛችሁ እኔም በጣም እጅግ አድርጌ አመሰግናለሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶውን እዚህ ላይ ያጠናቋል። በነገው ምሽት በመደበኛው መርሃ ግብራችን እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ነበሩ። አብረናችሁ ነበር። ሰላም ጤና ስጥልኝ። ደህና ደሩ።